ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። የዓለም የፕሬስ ቀን ጋዜጠኝነት ያለ ፍርሃት ወይም ያለ መድሎ ዛሬ ታሰበው የዘንድሮ የዓለም የፕሬስ ቀን የዓመቱ መሪ ቃል ነው። ለቱን አስተካከን የኢትዮጵያን የፕሬስ ይዞታ እንመለከታለን።
The coronavirus is one event that shows us more than ever why a free press matters. There's so much bad information, so much misinformation, so much disinformation.
ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ የተሳሳቱና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነጻ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን እንተማመናለን።
ያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ መሰረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ፍራቻ በተለይ እንዲሆነ ሃይማኖትን አካባቢና ድርጅት መሰረት አድርጎ የሚቀሰቀሱ ቅስቀሳዎች አሉ። እነዚህ ሂደትም በከፍተኛ ደረጃ ጎድተዋል።
የቀደሙት የአሜሪካ ድምፅ ዲሬክተር አማንዳ ቤኔት ናቸው። እለቱን አስመልክቶ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የሰማችኋቸው ደግሞ የኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። የወቅቱን የኢትዮጵያ የፕሬስ ይዞታ አስመልክቶ በተሰናዳ ዝግጅት ታገኟቸዋላችሁ። ቆየት ብሎ ከዜናው በኋላ ይቀርባል። ዓለም አቀፉ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ የጀመርነውን ተከታታይ ልዩ ወግ ዛሬም የአየር ጊዜያችን እንደፈቀደ እንቀጥላለን።
በመሰረቱ ምንድን ነው የማርሻል ፕላን የሚለውን ባነሳሁበት ጊዜ ሁለት መልሶች መመለስ ነበረብኝ። አንደኛ፣ ለምንድን ነው ዩሮፒያኖቹም ወይም አሜሪካኖቹ ምን ግድ ቢኖራቸው ነው ለኛ እንደዚህ በቢሊየንስ የሚቆጠሩ ገንዘብ ሊሰጡን የሚችሉት?
ዶክተር ዮናስ ብሩ ለዓለም ባንክ ለረጅም ዓመታት በምጣኔ ሀብት ከፍተኛ አማካሪነት ያገለገሉ ናቸው። ማርሻል ፕላን ለአፍሪካ በተሰኘው ርዕስና ሌሎች የአፍሪካንና የኢትዮጵያን ኢኮኖሚ እንዲሁም የዓለም መንግስታትን ሚና በሚመረምር ዝግጅት በርዕሱ ላይ በተከታታይ በጻፏቸው ጽሁፎች መነሻነት ጋብዘን አወያይተናቸዋል። አብረውን ያመሻሉ። የአዲስ አበባ መስኮት ሲከፈት ንጉሥ ያክሉ ለምሽቱ ያሰናዳውን ይዞ ይቀርባል። እሁድ ሚያዝያ 25 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እንደምስንብቻ ሁሉ ዛሬም ከስቱዲዮ ውጪ ከመኖሪያ ቤታችን እያሰናዳን ማቅረብ በያዝነው በዚህ ለየት ባለ አቀራረብ ከሶስተኛው ዙር የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ።
ዛሬ የዓለም የፕሬስ ቀን ነው። የምንነግራችሁ ዜና በጎ ሊሆን ይችላል፣ በጎ ዜናም ላይሆን ይችላል። የምንነግራችሁ ግን እውነቱን ነው። ይህ ቪኦኤ ላለፉት ከ78 ዓመታት በላይ በጽናት ይዞ የቆየና ዛሬም በዓለም ዙሪያ በሳምንት ከ280 ሚሊዮን በላይ ለሆኑ አድማጮቹ፣ ተመልካቾችና ተከታዮቹ እያገለገለበት ያለ ዋልታ መርሁ ነው። እንኳን ለዓለም የፕሬስ ቀን አደረሳችሁ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ሰሎሞን አባተ ነኝ ዜናውን የማሰማችሁ። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ አዲስ አበባ ናቸው። ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ከተቀበሏቸው በኋላ ሁለቱ መሪዎች በሀገሮቻቸው ትብብርና በአካባቢያዊ ጉዳዮችም ላይ መመካከራቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ ትዊት አድርገዋል። ፕሬዚደንት ሳህለወርቅ ዘውዴ ለኤርትራው ፕሬዚደንት በቤተ መንግስት የምሳ ግብዣ ያደረጉ ሲሆን በግብዣው ላይ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳ መገኘታቸውን ያመለከቱት የማስታወቂያ ሚኒስትር የማነ ቀደም ሲል ባሰፈሩት ትዊት ላይ የጉብኝቱ ዓላማ በሀገሮቹ ትስስሮች ኮቪድ-19ንና የአንበጣ ወረርሽኝን በጋራ መዋጋት የሚቻልባቸውን መንገዶች መመካከርንም እንደሚያካትት ገልጸዋል። በፕሬዚደንት ኢሳያስ አፈወርቂ በሚመራው ከፍተኛ ቡድን ውስጥ የውጭ ጉዳይ ሚኒስትሩ ኦስማን ሳልህና የፕሬዚደንቱ አማካሪ የማነ ገብረአብ እንደሚገኙ የማስታወቂያ ሚኒስትሩ አክለው ጠቁመዋል። ከፍተኛ ባለስልጣኖቻቸውን ጨምሮ የኢትዮጵያው ጠቅላይ ሚኒስትርም ሆኑ የኤርትራው ፕሬዚደንት የኮሮና ቫይረስ ምርመራ ስለማድረግ አለማድረጋቸው እስካሁን በይፋ የወጣ መረጃ ካለመኖሩ በተጨማሪ በዛሬ ግንኙነቶቻቸው ወቅት የተወሰዱና የማስታወቂያ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ባሰፈሯቸው የኢትዮጵያ መገናኛ ብዙሃንም ባወጧቸው ፎቶዎች ከተወሰኑ ሰዎች በስተቀር በአብዛኛው ጊዜ የአፍና የአፍንጫ መሸፈኛ አለማድረጋቸውን ያሳያሉ። ጠቅላይ ሚኒስትር አብይ በፌስቡክ ገጻቸው ላይ ባሰፈሩት አጭር መልእክት ፕሬዚደንቱ ለሁለት ቀናት በሚያደርጉት ቆይታ በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት እናደርጋለን፣ ስለተጋፈጥናቸው ፈታኝ ሁኔታዎች እንወያያለን ብለዋል። የኮሮና ቫይረስ ስርጭት አሳሳቢ የሆነ መምጣቱ ከታወቀ ወዲህ የኢትዮጵያው ጠቅላይ ሚኒስትር የውጭ መሪ ተቀብለው ሲያስተናግዱ የመጀመሪያቸው ነው። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠው ሰዎች ቁጥር 135 ደርሷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ባወጣው መረጃ በኮቪድ-19 ሕክምና ላይ 55 ሰዎች መኖራቸውንና 75 ሰዎች ከህመሙ ማገገማቸውን አስታውቋል። ኢትዮጵያ በኮቪድ-19 እስካሁን 3 ሰው ሞቶባታል። የአውሮፓ መሪዎች የኮሮና ቫይረስን ወረርሽኝ ለመዋጋት አንድ ዓለም አቀፍ የሕክምና ድርጅት እያቋቋሙ መሆናቸውን አስታወቁ። በእንግሊዙ ዘ ኢንዲፔንደንት ጋዜጣ ላይ ጽሑፍ ያወጡት የጣሊያን፣ የጀርመን፣ የፈረንሳይ፣ የስፔን፣ የኖርዌይና የአውሮፓ ህብረት መሪዎች 8 ቢሊዮን ዶላር ለድርጅቱ ማቋቋሚያ እያዋጡ መሆናቸውንና እንዲሁም የዓለም የጤና ድርጅትን እንደሚደግፉ በቢልና ሜሊንዳ ጌትስ ፋውንዴሽንና ዌልካም ትረስትን በመሳሰሉ ተቋማት የሚደረጉ ጥረቶችን እንደሚቀላቀሉ አስታውቀዋል። በመላው ዓለም ለአዲሱ ኮሮና ቫይረስ የተጋለጠው ሰው ቁጥር 3 ሚሊዮን 400 ሺህ የደረሰ ሲሆን ወደ 244 ሺህ ሰው ሞቷል። ዩናይትድ ስቴትስ ውስጥ 1.17 ሚሊዮን ሰው መጋለጡና 67300 ሰው በኮቪድ-19 ምክንያት መሞቱ ዛሬ በወጡ መረጃዎች ላይ ተጠቁመዋል። በኮቪድ-19 ወረርሽኝ ውስጥ ጋዜጠኞች ስራቸውን በተረጋጋ ሁኔታና ደህንነታቸው ተጠብቆ እንዲያከናውኑ መንግስታት እንዲተጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አስተላለፉ። የተሳሳቱ መረጃዎች፣ ጎጂ የጤና ምክሮች፣ እጅግ የተበላሹና አጥፊ ግምታዊ አስተሳሰቦችና መላምቶች ሌላ ወረርሽኝ ዓለምን ውጧታል ያሉት የመንግስታቱ ድርጅት ዋና ጸሐፊ መገናኛ ብዙሃኑ የተረጋገጡና ሳይንሳዊ መረጃዎችን በማስረጃ የተደገፉ ዜናዎችንና መድኃኒት ይሰጣሉ ብለዋል። ይሁን እንጂ ወረርሽኙ ከተቀጣጠለ ወዲህ ጋዜጠኞች ለተጠናከሩ ገደቦችና እገዳዎች መጋለጣቸውንና ስራቸውን ስለሰሩ ብቻ ለብረቱ ቅጣቶች መዳረጋቸውን ገልጸዋል። በ23 ሀገሮች ውስጥ ቢያንስ ቁጥራቸው 55 የሚደርስ ጋዜጠኞች በኮቪድ-19 ምክንያት መሞታቸውን ጄኔቫ የሚገኘው ፕሬስ ኤምብለም ዘመቻ አስታውቋል። የኮቪድ-19 ወረርሽኝ እንዲሁም ከባድ የነበረውን የሶማሊያ ጋዜጠኞች ስራና ህይወት ይበልጥ ያወሳሰበ መሆኑን የዓለም የፕሬስ ቀንን አስመልክቶ ለቪኦኤ ሐሳባቸውን ያካፈሉ የሀገሪቱ ጋዜጠኞች ተናግረዋል። ሶማሊያ ለጋዜጠኞች ሁልጊዜም የከፋች ሀገር ነች ብሏል። የሶማሊያ ጋዜጠኞች ፌዴሬሽን ዋና ጸሐፊ ሙሐመድ ኢብራሂም ሙአሊሙ ከሶማሊኛ ዝግጅት ክፍላችን ባልደረባ ሙሐመድ ኦላድ ጋር ዛሬ ባደረገው ውይይት በዚህ ዓመት ግን በተለይ ሀገራችን በኮሮና ቫይረስ ስርጭት ውስጥ ባለችበት ጊዜ ባለስልጣናቱ ጋዜጠኞችን ማዋከባቸውን አጠናክረዋል ብሏል። ሶስት ጋዜጠኞች በተለያዩ የሀገሪቱ አካባቢዎች በዘፈቀደ መታሰራቸውን፣ አንድ የራዲዮ ጋዜጠኛ ከስራው መታገዱን የፌዴሬሽኑ ዋና ጸሐፊ አክሎ ጠቁመዋል። የግብጽ መንግስት በጋዜጠኞችና በሌሎችም የመገናኛ ብዙሃን ሰራተኞች ላይ ጥቃት እየፈጸመ ነው ሲል አምነስቲ ኢንተርናሽናል ከሰሰ። የሰብአዊ መብቶች ተሟጋቹ ቡድን የፕሬስ ቀንን አስመልክቶ ባወጣው ሪፖርት ይህ በመገናኛ ብዙሃኑ ላይ እየተፈጸመ ያለ ጥቃት የጋዜጠኞችን የመናገርና ሐሳብን የመግለጽ መብት የሚጥስ ብቻ ሳይሆን አጠቃላይ ህብረተሰብን መረጃዎችን ከነጻ አካላት እንዳያገኝ የሚገድብ እርምጃ ነው ብሏል። በተለይ በኮቪድ-19 ወረርሽኝ ውስጥ ሐሳብን መግለጽና መረጃን ከሚታመኑ ምንጮች ማግኘትን ማረጋጋት የህዝብን መታመን ለማትረፍና የተሳሳቱ መረጃዎችንም ለመዋጋት እጅግ ቁልፍ ጉዳይ ነው ብሏል አምነስቲ። አንድ ጋዜጠኛ በግል የፌስቡክ ገጹ ላይ በመንግስቱ የኮቪድ-19 ቁጥሮች ላይ ጥያቄ በማንሳቱ መታሰሩና ያለበት ቦታም እንደማይታወቅ አምነስቲ ገልጿል። አንድ ጋዜጠኛ በግል የፌስቡክ ገጹ ላይ በመንግስቱ የኮቪድ-19 ቁጥሮች ላይ ጥያቄ በማንሳቱ መታሰሩንና ያለበት ቦታም እንደማይታወቅ አምነስቲ ገልጿል። ባለፉት 4 ዓመታት ውስጥ የግብጽ መንግስት በአስሮች የሚቆጠሩ ጋዜጠኞችንና ሌሎችም የመገናኛ ብዙሃን ባልደረቦችን ስራቸውን እያከናወኑ በመሆናቸው ብቻ በህግ ጣሾች ዝርዝር ውስጥ አስገብቷቸዋል ብሏል የአምነስቲ መረጃ። የግብጽ መንግስት እስካሁን ምላሽ አልሰጠም። ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ አሉላ ለመለሳችሁ። በእኔ በኩል ጤና ይስጥልኝ ክቡራትና ክቡራን።
ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ሚያዝያ 25 2012 ዓ.ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለው። አንዳይፈርድም አንዳይነድም ሲሉኝ እንኳን አይጥመኝም፣ ተረት ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ለሄድ ሳስብ ባንድ እርምጃ ጀምራለሁ። ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን ባንድ ጊዜ ሁለት ኩርሻ መች ኩርሳለሁ። አንዴ ብቻ ተወልጄ አንዴ ብቻ እሞታለሁ። አንድ አፍቅሬ አንድ ወድጄ ለአንዲት ፍቅሬ ይሰዋለሁ። አንድ አግብቼ ከሷው ጋራ ተሳስቤ እኖራለሁ። ባንድ ዓላማ ተወስኜ ባንድ ልቤ ቆራጦኜ ባንድ አምላኬ ተማምኜ ያው እስካሁን ይኸው አለው። አንድ አባት ነው የነበረኝ ከአንድ እናት ነው የተወለድኩ። ቁጥር እንኳ ስማር ድሮ ሁለት ብዬ መች ጀመርኩ። እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ድሮም ጥንትም ከመሰረት ወደፊትም ሆነ ዛሬ። ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ሕዝብ ይለኛል በአንዲቷ ውድ አገሬ። እናንተሳ?
ያንድ ፍቅር በተሰኘችው ከዚህ ቀደም ባቀረብናት የገጣሚ ሙሉነህ መንግስቱ ግጥም ዝግጅታችንን ጀምረናል። ሙሉነህን እናመሰግናለን። አድማጮች፣ አሁን እለት ወደሚዘከርለት አብይ ርዕሰ ጉዳይ ነው የምናመራው። ከዚያ በፊት ግን በተለይ ለዚሁ ቀን የተዜመ የሚመስለውን የድምፃዊ ቴዎድሮስ ሞዚሳን ዜማ እናስቀድም።
እንደምን ከርምሻል ረጋ ሰከናሽ ሆይ ነውጡ ብሶብሻል። የነ ማንቤ ቀና የነ ማን ፈረሰ የት ቤት ፌሽታው ደራ የቱስ ማቅ ለበሰ የትን ሰማው ነበር የየለታሪክ ሺህ
ሙዚቃው ሳይናገር አልቀረም። በመግቢያ ያስተዋወቅኳችሁን እለቱን ተንተርሶ የተሰናዳው ቅንብር ነው። ቀዳሚው የዓለም የፕሬስ ቀን እለቱ ስለ ፕሬስ ነጻነት አስፈላጊነት በዓለም ዙሪያ በሁሉም ቦታ ግንዛቤ እንዲኖርና እንዲሁም እንደ አውሮፓውያን ዘመን አቆጣጠር በ1948 በጸደቀው ዓለም አቀፍ የሰው ልጆች የሰብአዊ መብት ድንጋጌ ታቀፈው የዜጎች የንግግር ነጻነት መብት መጠበቁን መንግስታት ያረጋግጡ ዘንድ ለማስተዋወስ በሚል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓመተ ምህረት ባሳለፈው ውሳኔ መሰረት በየዓመቱም በልዩ ልዩ ዝግጅቶች ይከበራል። የዘንድሮም ኮቪድ-19 ያመጣውን ለውጥ ተከትሎ የአደባባይ ዝግጅቶች ተገድበውና ይበልጡንም በተለየ አርመሞ የታሰበ ይመስል እንጂ ጨርሶ ግን አልተዘነጋም። በተለይ የኢትዮጵያን የፕሬስ ይዞታ የሚመለከተው ቅንብር ካለፉት 2-3 ዓመታት ወዲህ ሁነኛ አርምጃዎች ያስመዘገበው የኢትዮጵያ ሚዲያ ነጻነት አሁንም ግን ከፈተናው አልተላቀቀም ይላል። ተከታዩን ልዩ ዝግጅት ያሰናዳችልን አዲሷ ባልደረባችን ስመኝሽ የቆየ ከዝግጅቷ ጋር በስልኩ መስመር ተገኝታለች።
ስመኝሽ እንደምን አመሸሽ?
እግዚአብሔር ይመስገን አሉላ፣ እንደምን አመሸ?
እንኳን ደህና መጣሽ።
እንኳን ደህና ቆየኸኝ።
በቅርቡ ወደ ዝግጅት ክፍላችን ባልደረባነት ስትቀላቀይ ዝግጅትሽን ለመጀመሪያ ጊዜ ሳስተዋውቅ ለአድማጮች ያስተዋወቅኩሽ በሩቁ ነበር። አሰራራችን ለመለወጡ ስቱዲዮ አብረን ቁጭ ብለንም ስላልሆነ የምንሰራው አንቺ የመጣሽበት ሰዓት በርቀት ተቀላቅላናለች ያልኩት፣ ዛሬ ግን በስልኩ መስመር አግኝቼሻለሁ እና የመጀመሪያውም አጋጣሚያችን ነው ለዚህ ለራዲዮ መጽሔት። የተለየ ታሪክም አለን። በዚህ ቀን ከአምስት ዓመት በፊት
ልክ ነው የዛሬ 5 ዓመት በዚህ ቀን ተገናኝተን ነበር።
ያኔ የኛ ፕሮግራም እንግዳ ብቻ ሳትሆኚ በጊዜው የዩናይትድ ስቴትስ ፕሬዚዳንት የነበሩት ፕሬዚዳንት ኦባማ እለቱን ለማክበር 3 ዓለም አቀፍ ጋዜጠኞችን በጋበዙበት ወቅት አንቺ አንዷ ሆነሽ ከእሳቸው ጋር በውይይት ላይ ተሳትፈሽ ከዛ ውይይት መልስ ነበረ ወዲህ ወደ ፕሮግራማችን የጋበዝኩሽ እና ተነጋገር ነው። ከአምስት ዓመት በኋላ አንድ ቢሮ እንዳለ አንድ ስራ ላይ ልበለው።
ልክ ነው፣ አንድ ስራ ላይ ነን ያለ ነው። እንግዲህ በቅርቡ ደግሞ አንድ ቢሮ እንገናኛለን።
ልክ ነው። በየዕለቱም በስራዎቻችን እንገናኛለን። በድጋሚ እንኳን ደህና መጣሽ። ራዲዮ መጽሔት የመጀመሪያ የሚሆን ዝግጅትሽ በዕለት ሁለት የዋለበትን ይህን ልዩ ዝግጅት ይዘሽ ቀርበሻል።
እሺ አሉላ፣ አመሰግናለሁ። እንደገለጽከው የዛሬ 5 ዓመት የፕሬስ ነጻነት ቀን በሚከበርበት ወቅት በወቅቱ የነበረው የኦባማ አስተዳደር የፕሬስ ነጻነትን አስመልክቶ በሚዲያ በሚደርስ ጭቆና ምክንያት ከየሀገራቸው ተሰደው እዚህ አሜሪካ የሚገኙ ጋዜጠኞችን በዋይት ሀውስ ጋብዘው ባወያዩበት ወቅት አንዷ ሆኜ ተጋብዤ ነበር። የዛን ጊዜ እንግዲህ በወቅቱ ጋዜጠኞች በእስር የሚገኙበት፣ ብዙ አፋኝ ህጎች እንደ ችግር የሚነሱበት እና በአጠቃላይ የፕሬስ ነጻነት ትልቅ አስቸጋሪ የሆነበት ወቅት ነበር። እንግዲህ አሁን ከአምስት ዓመት በኋላ ደግሞ የታሰሩ ጋዜጠኞች ተፈተው ህጎች ማሻሻያ ተደርጎባቸው እና የተሰደዱ ጋዜጠኞች ወደ ሀገራቸው ተመልሰው ተስፋ የምናደርግበት ወቅት ላይ ነው የፕሬስ ነጻነትን ዘንድሮ የምናከብረው። ኢትዮጵያ ሚዲያ ችግር ዘርፈ ብዙ ነው። ተስፋ ብናደርግም እነዚህን ችግሮች በየዕለቱ እየቀረፍን መሄድ አለብን። ስለዚህ የተሻለ ነገር ማየት እንጠብቃለን። እንግዲህ
መልካም የጀመርሽው በተዋወቅንበት ርዕሰ ጉዳይ ነው። ይህ ለኢትዮጵያ ጋዜጠኝነት ብቻ ሳይሆን ለዓለም ይልቁንም ደግሞ አሁን የኮሮና ቫይረስ ወረርሽኝ በፈጠረው ድንገት ይበልጥ አሳሳቢ የሆነበት ነው። ወደ ዝግጅትሽ በቀጥታ ከመዝለቃችን አስቀድሞ ግን አቀባበላችን እንዴት ነበር እንዳልልሽ፣ የምንቀበልበት እድል አልነበረም በወጉ የምንቀበልበት እና አጀማመሩ እንዴት ነበር? ብዙዎችን የሚያሳስቡ ነገሮች ባሉበት በዚህ ደጋግመን ባነሳ ነው የኮሮና ወረርሽኝ መዛመት ሳቢያ ሰው በቤቱ ከቶ እንቅስቃሴ በተገደበበት ብዙ ነገሮች ከወትሮ በተለወጡበት ሰዓት ነው ስራ የጀመርሽው እና እንዴት ነበረ? እንዲህ ያሉ ስራዎችንም ለመስራት ከተለመደው መንገድ መውጣት ይጠይቃል። አሁን ለሰራሽው ስራ ኢትዮጵያ የመንግስት ባለስልጣናትን በጋዜጠኝነት ሙያ የተሰማሩ ጋዜጠኞችን ከተለያየ ቦታ ማግኘት ነበረብሽ። እንደ ልብ ሁኔታ በማይመችበት ነው እና ዝግጅቶች የሚሰሩት እንዴት ነበር አጀማመሪ?
ልክ ነህ አሉላ። እንግዲህ እንደ አጋጣሚ ሆኖ ያለንበት ጊዜ አስቸጋሪ ነው። በኮሮና ቫይረስ ምክንያት ሁላችንም ራሳችንን አግለን በየቤታችን ያለንበት ወቅት ነው። እኔም ቨርጂኒያ ባለው በኖሪያ ቤቴ ሆኜ ነው ስራ የጀመርኩት። ቀላል አይደለም። እንዳልከው ቃለ መጠይቆችን ለማድረግ በስልክ ከቤት ሆነን ነው ወደ ኢትዮጵያ የምንደውለው። ባለስልጣናትንም ወይም የተለያዩ ግለሰቦችን ቃለ መጠይቅ የምናደርገው ቤታችን ሆነን በስልክ ነው። የተሟላ ስቱዲዮም የለም። የየራሳችን መሳሪያዎች ተጠቅመን ጸጥታ ያለበት ቦታ እንግዲህ መኝታ ቤት በራችንን ቆልፈን ወይም አንዳንድ ጊዜ ደግሞ ቁምሳጥን ውስጥ ራሳችንን ጸጥታ ፍለጋ በዛ ሁኔታ ነው እየሰራን ያለ ነው። የራሱ የሆኑ ልምዶች የራሱን የሆነ አድቬንቸር ነው በራሱ ብዬ አስባለሁኝ።
አዲስ ነገር ፍለጋ አዲስ መንገድ ነው የምትይው?
አዲስ መንገድ ነው፣ አዲስ ልምድ ነው። እንግዲህ ደግሞ ያንን ይዘን ወደ ቢሮ እንመለሳለን።
ግሩም ነው። ተጨማሪ ጥሩ ልምዶች ይዘን የምንመለስ ይመስለኛል። ተስፋ ማድረገው የከፋ ሁኔታ ብዙዎችንም ለጉዳት የሚዳርግ ሁኔታ ሳይፈጠር የመመለስ እድል እንዲኖር ነው የሚሰራ ሁሉ። አመሰግናለሁ። በቀጥታ ወደ ዝግጅት እንሄዳለን ስመኝሽ።
አመሰግናለሁ አሉላ። መልካም ምሽት።
በየዓመቱ የሚከበረው ዓለም አቀፉ የፕሬስ ነጻነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ ነው የተከበረው። ለረጅም ዓመታት ለፕሬስ ነጻነት ከሚያሰጉ አገሮች ትመደብ በነበረችው ኢትዮጵያ ላለፉት 2 ዓመታት በመገናኛ ብዙሃን እንቅስቃሴ ዙሪያ በታዩ ለውጦች ሳቢያ ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነጻነት ግን አሁንም ከስጋት ነጻ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩ መሻሻሎች ወደ ኋላ የመቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በዚህ ዙሪያ ቀደም ብዬ እንዳስተዋወቅኩት ባልደረባችን ስመኝሽ የቆየ በጋዜጠኝነት ሙያ ለረጅም ዓመታት ያገለገሉ ጋዜጠኞችንና የመንግስት ተወካይ አነጋግራለች፣ እንደሚከተለው ታቀርበዋለች።
የኢትዮጵያ መንግስት ባለፉት 2 ዓመታት ውስጥ በመገናኛ ብዙሃን ነጻነት ዙሪያ ላሳየው መሻሻል በዓለም አቀፉ ማህበረሰብ ዘንድ እውቅናን ተችሮታል። የታሰሩ ጋዜጠኞችን በመፍታት እገዳ ተጥሎባቸው የነበሩና በስደት ሲንቀሳቀሱ የቆዩ የሚዲያ ተቋማትን ወደ ሀገር ውስጥ ገብተው እንዲሰሩ በመፍቀድ መሻሻሎች ታይተዋል። በየዓመቱ የዓለም ሀገራትን የፕሬስ ነጻነት ደረጃ ይፋ የሚያደርገው የድንበር ተሻጋሪ የጋዜጠኞች ቡድን ለመጀመሪያ ጊዜ ኢትዮጵያ ከነበረችበት ለጋዜጠኞች አዳጋች የሆኑ አገሮች የሚገኙበት የቀይ ቀለም ምድብ አውጥቶ ችግር አለባቸው ብቻ ከሚባሉት የብርቱካናማ ቀለም ምድብ አገራት ተርታ ውስጥ ከቷታል። ድርጅቱ በሚያወጣው የፕሬስ ነጻነት ደረጃ ሪፖርት ውስጥ ከተካተቱት 180 ሀገራት መካከልም የዛሬ 2 ዓመት ከነበረችበት 150ኛ ደረጃ በ51 ከፍ በማለት ዘንድሮ በ99ኛ ደረጃ ላይ ትገኛለች። እነዚህ መሻሻያዎች የታዩበት የኢትዮጵያ ሚዲያ ግን ዛሬም ከፈተና አልወጣም። የሚዲያ ጽንፈኝነት፣ የሙያ ብቃት ማነስ፣ የመረጃ ማግኘት ችግርና የማህበረሰብ ሚዲያው በባህላዊ ሚዲያ ላይ እያሳደረ ያለው ተጽዕኖ ዛሬም የሚዲያው ውስብስብ ችግሮች እንደሆኑ ቀጥለዋል። ከዚህ ቀደም የአዲስ ነገር ጋዜጣ አዘጋጅ የነበረውና በስደት ስዊድን ሀገር የሚኖረው መስፍን ነጋሽ የዋዜማ ሬዲዮ ዋና አዘጋጅ ነው። መስፍን በኢትዮጵያ ሚዲያ ዙሪያ የታዩት መሻሻሎች መረጃን በስፋት ከማዳረስ አንጻር ትልቅ ሚና እንዳላቸው ገልጾ፣ ነገር ግን ለረጅም ዘመን በጠላትነት ተፈርጆ የኖሩት የሚዲያ ተቋማት አሁን የሚፈለገውን ተቋማዊና ሙያዊ ኃይል ማቅረብ የሚችሉ አይደሉም ይላል።
አሁን የሚታየው የሙያ ደረጃ በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉም። አሁን እንግዲህ ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አይደለም፣ ግን በሚያቀርበው ነገር ላይ እንዲያስብበት እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጡትን ነገር ነው የሚሰጡት፣ አቅማቸው የፈቀደውን ነገር ነው የሚሰጡት። እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው በጣም የወረደ ነው።
መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል ይላል።
በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ጋዜጠኞች ናቸው ለምሳሌ እንደው እድሜያቸው ከ35 ዓመት ወይም ከ40 ዓመት በላይ እንኳን ሆኑ? ያ ማለት እድሜያቸው ከዛ በታች የሆኑ ጋዜጠኞች ምንም አያውቁም አይረቡም ለማለት አይደለም። ግን ሚዲያ ውስጥ በመቆየት በእድሜ በዛ ስራ ላይ ሆኖ በሚገኙ ስልጠናዎችና ልምዶች የሚዳብሩ ብዙ ነገሮች አሉ።
በጋዜጠኝነት ሙያ ለረጅም ጊዜ ያገለገለውና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አንበርብር በሚዲያ ታየ የተባለውን ለውጥ መገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል።
ጆርናሊዝም ማለት የመንግስትም የፖለቲካ ተቋማትም የፖለቲካ ክፍሉራን መተንተን ጉዳይ ነው። የግብርና ጉዳይም መተንተን ጉዳይ ነው። እንደዚህ ያለም ብዙ ነገሮችን መዘርዘር እንችላለን። ስለዚህ የሚዲያ ዘርፉ እነዚህን ለመቅጠር ጥሩ የሆነ አሳሲቭ የሆነ ደሞዝ መክፈል መቻል አለበት ማለት ነው። ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ ተከፋይ መሆን መቻል አለባቸው። ይህንን ለመክፈል የሚችል የኢትዮጵያ የሚዲያ ዘርፍ አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች፣ የመንግስት የፖለቲካ እይታ፣ በዚህ ምክንያት ደግሞ ማህበረሰቡም የተገባባበት የፖለቲካና ለሚዲያ ዘርፉ ያለ እይታ የተሳሳተ የሚገባባ በመሆኑ ፋይናንስ ለማድረግ እና ዘርፉ አስራፊ ነው አስራፊ አይደለም ብሎ የመገመት ነው የመደምደም አባዜ ስላለን
ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸውና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው። የሚዲያ ተቋማት ወደ አንድ ርዕዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን፣ ዋናው ችግር ለሕዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸውና የአንድ አይነት አመለካከት ብቻ መጠቀሚያ
ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው አንድ ሰው። ከዚህም በላይ ግን በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ሳያደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ የተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብና
ዮሐንስም ማህበረሰቡን የማሳወቅና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ የጽንፈኛ አመለካከቶች ማስፈጸሚያ ሆኗል በሚለው ወቀሳ ይስማማል።
ባልካረገጥ የሚባሉ አይነቶች የጽንፈኛ አመለካከቶች ባለበት የፖለቲካ ማዕቀፍ ውስጥ ጋዜጠኞችም በዚህ ውስጥ ተስበው ይወድቃል። የዚህ ልቃምት ሚዲያው ይጠቀልታል። ጋዜጠኝነት መረስትና ፕሮፌሽኑ ያለው አቅሙ ያለው በዚህ ተጠልፎ የመውደቅ ሁኔታ እየተከሰከ ነው ያለው።
ህብረተሰቡን ለጉዳት የሚያጋልጡና ያልተጣሩ መረጃዎችን በማሰራጨት ረገድ ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል።
እርግጥ በማህበራዊ ሚዲያዎች የተሰራጩ መረጃዎችን እንደ አንድ መነሻ መመልከት በራሱ መጥፎ ወይም ጥፋት ላይሆን ይችላል። ግን ሌላ ምንም አይነት ጥናት ሳያደርግ መጥቶ ማህበራዊ ሚዲያ ላይ የተባለውን ሁሉ እያመጣ ሐሜትን በሬዲዮና በቴሌቪዥን መልሶ የማስተባበያ አይነት አቀራረብ የማህበራዊ በአግባቡ ስላልሰራ የሚመጣ ነገር ነው። ማሰብና የማህበራዊ ሚዲያውን በአግባቡ መጠቀም የማህበራዊ ሚዲያው መጠቀሚያ ላለመሆን መስራት አለበት፣ ማሰብ አለባቸው የመገናኛ ብዙሃን።
ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሚኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገርናቸው የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሐሳቦች ገና ያልታረቁበት ሀገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ።
ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ ህብረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ጥላቻ እንዲሆን በተለይ እንዲሆነ እና ሃይማኖትን አካባቢና መሰረት አድርገው የሚቀሰቀሱ ቅስቀሳዎች አሉ። እነዚህ በሚያደርጉት ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማል ብሎ የአስተምሮቱ ስራ ላይ ያተኮረባቸው እልፍ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከረባቸው ነገሮች አሉ።
በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች ራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነጻነት ቀን እንደቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። ዘገባውን የማጠናቀቀው በዛሬው ዕለት የተከበረውን የፕሬስ ነጻነት ቀን አስመልክቶ የአሜሪካ ድምጽ ሬዲዮ ዳይሬክተር አማንዳ ቤኔት ባስተላለፉት መልእክት ነው።
I'm Amanda Bennett and I'm director of Voice of America and I'm talking to you from my home.
አማንዳ ቤኔት ባላለሁ የአሜሪካ ድምጽ ራዲዮ ዳይሬክተር ነኝ። ይህን መልእክት የማስተላልፍላችሁ እንደ አብዛኞቻችሁ በኮሮና ቫይረስ መስፋፋት ምክንያት ራሴን አግልዬ ካለሁበት መኖሪያ ቤቴ ነው። ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ የተሳሳቱና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነጻ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን ላይ እንተማመናለን።
ማንዳ ቤኔት በመልእክታቸው በተለይ የተሳሳቱ መረጃዎች በበዙበት በዚህ ወቅት ነጻ ሚዲያ ትክክለኛ መረጃዎችን ለመስጠት ወሳኝ ናቸው ብለዋል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ስመኝሽን ለግሮም ዝግጅቱ አመሰግናለሁ። አድማጮች አሁን ወደ ተከታዩ ቀንብር ነው መስዳችሁ። ማርሻል ፕላን ለአፍሪካ የኮሮና ቫይረስ ወረርሽኝ የደቀናቸው ፈተናዎችና ተስፋዎች። የወረርሽኙን የፍጥነት መዛመት ለመግታትና ከሚያስከትለው ኢኮኖሚያዊ ድቀትም ለኢትዮጵያን ለመታደግ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ባለሙያዎች ያቋቋሙት ከፍተኛ አማካሪ ቡድን ነው። ካስተባባሪዎቹ አንዱ የሆኑትን ዶክተር ዮናስ ብሩኔ ጋበዝ ነው። ማርሻል ፕላን ለአፍሪካ ቀደም ብዬ በመግቢያ እንደጠቆምኩት ዶክተር ዮናስ ብሩ ለዓለም ባንክ ለረዥም ዓመታት በምጣኔ ሀብት ከፍተኛ አማካሪነት ያገለገሉ ናቸው። በከፍተኛ አማካሪ ቡድኑ በሚሰሯቸው ስራዎችና በቀደመው ርዕሰ ጉዳይ ዙሪያ በተከታታይ በጻፏቸው ጽሑፎች ምንሻነት ነው ጋዘን ያወያየ ናቸው። ወደ ውይይታችን ልውሰዳችሁ።
ዶክተር ዮናስ በበርካታ ስራዎች ውስጥ ይሳተፋሉ። በመጣኔ ሀብት፣ በልማት፣ በቅርቡም ደግሞ በአባይ ጉዳይ በርካታ ጽሁፎችን ይጽፋሉ። የሚያስተባብሯቸውን ስራዎችም ተመልክቻለሁ። ከሁሉ ግን በላይ ዛሬ ያለንበት የብዙዎችን ሀሳብ የያዘ የኑሮ ዘይቤያችንን ከመሰረቱ የለወጠ ለጊዜውም ቢሆን ብዙንም እያስጨነቀ ያለ የኮሮና ቫይረስ ወረርሽኝ ለመከላከል በሚደረግ ጥረት ውስጥ በንቃት ይሳተፋሉ። ከውጭ ሀገር ያሉ ኢትዮጵያውያን ባለሙያዎች የተቋቋመ የከፍተኛ አማካሪዎች ቡድን ከአስተባባሪዎቹ አንዱ ነው። ይሄ ከፍተኛ አማካሪ ቡድን በአሁኑ ሰዓት ምን እየሰራ ነው? ምንድን ነው በተጨባጭ የሚታያችሁ?
ኮቪድ አድቫይዘሪ ካውንስል ወይም አማካሪ ኃይል በብዛት የሐኪሞች ነው። ሆኖም ግን የተለያየ መስክ ላይ ያለን እኔን ጨምሮ ብዙ አለን። ከመጀመሪያውንም ስንመሰረት ይሄ ነገር የሕክምና ችግር ብቻ አይደለም የኢኮኖሚ ችግርንም ይዞ ይመጣል በሚል የተነሳ እኔ እና አንድ ሐኪም ለሁለት ነው ኮቸር የምናደርገው ያንን ግሩፕ ያየነው ይሄንን እንደ ኢኮኖሚም ችግር ነው ከሚል ምንም እንኳን ብዙዎቹ ሐኪሞች ቢሆኑ ኢኮኖሚውንም መርሳት አልፈለግንም። እስካሁን ድረስ እንግዲህ ይሄ ችግር እንደመጣ ሁሉም ሀገር የተረባረበው በሕክምናው ነገር ላይ ነው። እንዴት ነው ህዝባችን የምናድነው? ይሄ ነገር ወዴት ነው የሚሄደው የሚለው ላይ ነበር ሁሉ ህዝብ ሁሉም ሀገር የተረባረበው። አሁን ግን ትንሽ ከአንድ ወር ተኩል ከሁለት ወር ተኩል በኋላ አሜሪካም አንዳንድ ሀገር ሞቱ ረገብ እያለ ሲመጣ ይሄ ነገር እኮ የኢኮኖሚክም ኮስት ችግር አለው። እስካሁን ድረስ የምናደርገው ምንድን ነው? ሐኪሞቹ እና እነዚህ ሳይንቲስቶቹ ስለ በሽታው ላይ ብቻ ተኩረው አንድ መስመር ይዘው ይሄዳሉ። ከነሱ ደግሞ ከጎን ኢኮኖሚስቶቹ ደግሞ ምንድን ነው የኢኮኖሚው ችግር ይሄ ነገር ሊፈጥር የሚችለው የሚለውን ሁለት ከግራና ከቀኝ ይሄዳሉ። ሁለቱ አብሮ መገናኘት እስካልቻሉ ድረስ እና አንዱ ምሳሌ በሕክምናው ላይ የሚደረገው የሄልዝ ፖሊሲ በሚወጣበት ጊዜ የኢኮኖሚክ ኢምፓክቱ ወይም የኢኮኖሚክ ላይ የማያመጣው ተጽዕኖ አብሮ ግንዛቤ ውስጥ ገብቶ ሁለቱንም ሕክምናውንም ጤንነቱንም የመጠበቅ የሀገሪቷንም ኢኮኖሚ ጤንነት የሚጠብቅ አብረን ማየት አለብን የሚል ነገር የተነሳ ነው። አንዳንድ ትልቅ ዩኒቨርሲቲዎችም ጥናት በዛ ላይ ተጀምረዋል። ያንን በሚመለከት አሁን ኢትዮጵያ ውስጥ አንድ ኮንፈረንስ ለማዘጋጀት እየሞከርን ነው። ይህም ኮንፈረንስ ኢኮኖሚስቶችንና ሐኪሞቹን የሚያገናኝ ነው በአንድ በኩል፣ በሌላ በኩል ደግሞ ፖሊሲ ሜከርስ ወይም የመንግስት ባለስልጣናት ፖሊሲውን የሚያወጡትንና ውጭም ያለ ነው ኢትዮጵያም ውስጥ ያሉት ባለሙያዎች ያካተተ ይሆናል። ያንን ማድረግ የፈለግነው ምንድን ነው? በአሁኑ ጊዜ በብዛት ኮንፈረንሶች የሚካሄዱት ስለ በሽታው እንዴት ነው የደረሰ፣ ምን አይነት ትራጀክተሪ ወይንም ደግሞ እንዴት ነው እየተስፋፋ ያለው የሚለው ላይ ነው እና አሁን ግን አገራችን ምን ላይ ሁኔታ ላይ ነው ያለችው? ምን አይነት ፖሊሲ ነው የሚያስፈልጋት? የፖሊሲ ክፍተቶች አሉ ወይ? የክልል መንግስትና የመሀል መንግስት ጋራ መናበብ አለ ወይ? መናበብ በምንልበት ጊዜ ደግሞ በክልልም ውስጥ በመንግስትም ደረጃ ያሉ ሳይንቲስቶች፣ ሐኪሞች፣ የፐብሊክ ሄልዝ ኤክስፐርቶች ድምፃቸው እየተሰማ ነው ወይ? ውጭ ያሉት ውስጥ ያሉት አብረው ይሰራሉ ወይ? ምክንያቱም ይሄ በጣም ኃይለኛ ችግር ስለሆነ መንግስት ብቻው ሊፈታው የሚችለው አይደለም። ኤክስፐርቶችም፣ ነጋዴዎችም፣ ሁሉም አብሮ መስራት ያለበት ነገር ነው የሚል አንድ ፕላትፎርም ለማዘጋጀት እየተሯሯጥን ነው።
ወደ ትልቁ ርዕስ ልውሰዶ። ለዚህ ውይይት መነሻ የሆነን ቀደም ብለን ያነሳነው የኮቪድ-19 ወረርሽኝን ተንተርሶ ያሉ ሁኔታዎች የተለየ ገጽታ የሰጡትን ጎላ ብሎ የሚታየውን ርዕስ እንመልከት። ማርሻል ፕላን ለአፍሪካ ይላል። ለአድማጮች ርዕሰ ጉዳዩን ቅርብ ለማድረግ ማርሻል ፕላን የሚሉት እንደ አውሮፓውያን ዘመን አቆጣጠር በ1948 የጸደቀውንና በሁለተኛው ዓለም ጦርነት ማግስት ዩናይት ስቴትስ በጦርነት የደቀቀችውን አውሮፓን መልሶ ለመገንባት ከ15 ቢሊዮን ዶላር በላይ ያወጣችበትን ፕላን የተንተራሰ ነው። ያ ነው የመጀመሪያው ተደርጎ የሚወሰደው። ያን መሰል ፕላን ዛሬ ለአፍሪካ ያስፈልጋል የሚል መከራከሪያ ነው ያነሱት። በቅድሚያ እንዴት ይህን ያህል እርዳታ ወይም ይህን ያህል ትኩረት ማግኘት ትችላለች? ማርሻል ፕላንን ያህል የተለየ ትኩረት ይህን ያህል ግዙፍ በጀት እንዴት ለመሳብ ይቻላታል? በተለይ ዛሬ አገሮች ራሳቸው ወደ በረታ የኢኮኖሚ ድቀት ይገባሉ የሚል ስጋት እያንዣበበ ባለበት።
እሺ እንግዲህ ይህንን ለአፍሪካ ማርሻል ፕላን ያስፈልጋታል የሚለው ነገር በእርግጥ ነው በታህሳስ ጀምሬ ቢሆንም ቶሎ በዛ ነገር ላይ የጻፍኩት ከ2018 ጀምሮ ነበረ። በዚህ ነገር ላይ ጽፌ ነበረው። በተለይ አንዳንድ የጻፍኳቸው ላይ የኢትዮጵያ መንግስት ማርሻል ፕላን አዘጋጅቶ የአውሮፓውያኖቹና አሜሪካን እንዲደግፉት ማቅረብ አለበት የሚል የጀመርኩት ቀደም ብሎ ነበረ። በታህሳስም በምጽፍበት ጊዜ ይሄ አሁን ያመጣው ወረርሽኝ አልመጣም ነበረ ገና። ግን የዛን ጊዜም ያነሳሁት ቅድም እንዳልኩትም የአፍሪካ የፖፑሌሽን እድገት በጣም ዓለምን እያስደነገጠ ነው። በዛ ላይ ደግሞ ያንን ሊስተካከል የሚችል አይነት የኢኮኖሚ እድገት ስለሌለ አፍሪካ ቲኪንግ ታይም ቦምብ ነው። በአንድ ቦታ ላይ ሊፈነዳ የሆነ ችግሩ አፍሪካ ውስጥ ብቻ አይቀርም፣ ጠቅላላ አውሮፓንም ያጥለቀልቃል። አሁን ብዙ እንደምታውቀው ብዙ አፍሪካ ሀገሮች በደቡብ አፍሪካ በኩል አድርገው ወደ ብራዚል ሄደው ከ30-40 ሺህ በላይ ቦርደር ላይ ያሉ ሜክሲኮ ላይ ወደ አሜሪካ ለመግባት ድሮ አሜሪካ እኔ ሩቅ ነኝ አይመጡብኝም የሚለው አሁን ግን በራቸው እየተንኳኳ ነው። ዩሮፒያኖችም ደግሞ በአሁኑ ጊዜ ወደ 2017 ዓ ም ወደ 6 ሚሊዮን የሚጠጉ አፍሪካኖች ዩሮፕ ዙሪያ ላይ ነበሩ ወደ ዩሮፕን እንትን ብለው ለመግባት። አሁን 1.2 ቢሊዮን ህዝብ ነው አፍሪካ ያለው። በ2050 2.4 ልንደርስ እንችላለን ወይም አሁን ያለነውን እጥፍ እንሆናለን የሚል አለ። አሜሪካ እና ዩሮፕ ይህንን ኢሚግሬሽን የሚፈራው አሁን የዛሬ 15 ዓመት የ20 ዓመት 30 ዓመት ላይ ምን ያህል የበለጠ ወረራ ይመጣብናል ብለው እንደሚገምቱ ማቀፋ። ይሄ ብቻ አይደለም ፍራቻቸው።
ዶክተር ዮናስ ብሩን ለጊዜያቸው አመሰግናለሁ። አድማጮች፣ ውይይቱ አልተቋጨም። ቀደም ብሎ በተነሱት ነጥቦችም ሆነ በሌሎች ተዛማች በርከት ያሉ ርዕሰ ጉዳዮች ዙሪያ ከዶክተር ዮናስ ብሩ ጋር ሰፊ ውይይት አድርገናል። ተከታዩን በሚቀጥለው ፕሮግራማችን እናቀርባለን። ሙሉንም ቃለ ምልልሳችንን በፌስቡክ ገጻችንና በድረ ገጻችን ላይ እናኖራለን። ወረርሽኝ ሲከሰት ለመከላከል ስለሚጠቀሙበትና በኢትዮጵያ የቆየ ልማድ ውስጥም ስለሚታወቅ አሰራር የሚያወጉን ፕሮፌሰር አዱኛው ወርቁ ናቸው። ዝግጅቱን ተከትሎም ጊዜ የተሰኘች ግጥማቸውን ያሰሙናል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ነው ፕሮፌሰር አዱኛው ወርቁን ያነጋገረው።
የኮሮና ቫይረስ ዓለማችንን በከፍተኛ ፍጥነት እያዳረሰ ያለ ወረርሽኝ ነው። በአገር አቀፍ ደረጃ የኮቪድ-19 ወረርሽኝን ለመከላከል ከፍተኛ ጥረት እየተደረገ መሆኑ ይታወቃል። እጆቻችንን በሳሙና በመታጠብ፣ አካላዊ ፈቀቅታን በመተግበር፣ ከእጅ ንክኪ በመቆጠብ እንዲሁም በቤት ውስጥ ተወስኖ በመቀመጥ የኮሮና ቫይረስን መከላከል እንደሚቻል ነው የሚነገረው። ገጣሚ ደራሲና እንዲሁም የሙዚቃ ባለሙያው ፕሮፌሰር አዱኛ ወርቁ ከናፓ ቫሊ ካሊፎርኒያ እኔ በተወለድኩበት በገጠሪቷ ኢትዮጵያ ተላላፊ ወረርሽኝ ሲከሰት ከሰው ወደ ሰው እንዳይተላለፍ ለይቶ የማቆያው ዘዴ ከጥንት ጀምሮ የነበረ ባህላዊ ስርዓት መሆኑን ይናገራሉ።
ተላላፊ በሽታ ሁልጊዜ የሚከሰት በሽታ ነው። ይህ አዲስ ሆነ እንጂ ሌሎችም ተላላፊ በሽታዎች አሉ በብዛት። እኔ ተወልጄ ባደጉበት በገጠሪቱ ኢትዮጵያ እንደዚህ ተላላፊ በሽታ ሲገባ ከሰው ወደ ሰው እንዳይተላለፍ የሚደረጉ ጥንቃቄዎች ነበሩ። አሁን ለምሳሌ ቀሳ ነው ምንለውኛ በተለያየ አካባቢ ወሸባ ወሸባ እንደዚህ ይሉታል። እኛ ቀሳ ነው የምንለው በአካባቢያችን። ቀሳ ወጣ ይባላል። አንድ ሰው ተላላፊ በሽታ ሲይዘው ከቤተሰቡ ከህብረተሰቡ ተለይቶ ራቅ ብሎ ጎጆ ተሰርቶለት አንድ አስተማሚ ተመድቦለት ይቆያል በሽታው እስኪድን ድረስ። ይሄ ስለዚህ ይሄ ነገር አዲስ አይደለም፣ ከባህላችን ጋር አብሮ የኖረ ነገር ነው። እንደ አዲስ መታየት የለበትም። ሳይያዙ ነው ሳይያዙ፣ ከተያዙ ወዲያ ብዙ ነው መዘዙ ይላል ያገሬ ሰው። ስለዚህ ጥንቃቄ መደረግ አለበት። እንዴት ነው የሚተላለፈው፣ ምን መደረግ አለበት የሚለውን ባለሙያዎቹ መጋጠባ እየተናገሩት ነው ያለው። ይሄ ነገር ቀላል ነገር አይደለም። ይሄ ነው ሊሰመርበት የሚገባው። ቀላል ነገር አይደለም። ፊደል ያልተማሩት ወገኖቻችን፣ የገጠር ወገኖቻችን በልምድ የሚያውቁት በስራ የተገበሩት ጉዳይ ነው። ስለዚህ ጥንቃቄው በጽሞና በጥብቅ ይወሰድ ይገባል። የህይወትና የሞት ጉዳይ ነውና።
ያው በቅርቡም ወይ ጊዜ የተሰኘ አንድ የግጥም ስራ እንዳለው ተሰምቻለሁ በድጋሚ። እስኪ ወደ ግጥሙ እንሂድ። ወይ ጊዜ ይላሉ።
አዎ ወይ ጊዜ። እንግዲህ መቼም ጊዜ የማያመጣው ነገር የለም። ወይ ጊዜ ይላል።
ጊዜ መስታወቱ የማትዳሰሰው ብዙ ታሳያለህ ለሰነበተ ሰው። አሁን ይባስ ብለህ ያመጣኸው ነገር በየትኛውም አህጉር በየትኛውም አገር አስጨናቂ ሆኗል ማመን የሚያስቸግር። ጎበዝ አይል ፈሪ፣ ሀብታም አይል ድሃ፣ ያጥረገርገዋል እንደ ሙላት ውሃ። መድኃኒት የሌለው የፈረንጅ አበሻ ከጤፍ የማይቆጥር ሊቅና ወጌሻ፣ እጅግር የሌለው ውል የለሽ ቋጠሮ ምኑን አመጣኸው ወይ ጊዜ ዘንድሮ? አይተን የማናውቀው ወረርሽኝ በሽታ ሰተት ብሎ መጥቶ ከማናውቀው ቦታ በየቤቱ አጉሮ ሁሉን እንደ እስረኛ፣ ቀን ፀሐይ እንዳይሞቅ ሌሊት እንዳይተኛ፣ ሰው እንዳይገናኝ ከወገኑ ጋራ አትንካኝ አትንኪኝ ብሎ እንዲፈራራ አደረገው እኮ አቤት ያንተ ስራ። በፍርሃት በጭንቀት እያርበደበደ በየቤቱ ገብቶ አንቆ እየወሰደ ወገን የሞተበት እርም እንዳያወጣ በሕግ አስከልክሎ ቀብር እንዳይመጣ፣ ከዚህ ቤት እሮሮ ከዚያም ቤት እሮሮ ምኑን አመጣኸው ወይ ጊዜ ዘንድሮ? የኮሮና ቫይረስ ህዝቡን ሳይጨርሰው እንዳመጣህ አድርገህ እባክህ መልሰው። ሳምንት ያየነው ሰው በሰላም በጤና ድንገት አረፋሉ ታንቆ በኮሮና። ዘመድ ሳይጠይቀው ብቻውን መሞቱ በጣም ያሳዝናል ሲያስቡት በእውነቱ። ወይ አላስታመመ ወይ ቁሞ አልቀበረ፣ ወገን የሚሸኘው መቼ እንዲህ ነበረ? አልወጣልኝ አለ ባለቅሰው ባለቅሰው፣ ሳያስታም ሳይቀብር እንዴት ይጽናናል ሰው? ይላል በየቤቱ ወገኑን ተነጥቆ ልቡ ባዘን ቆስሎ ህሊናው ተጨንቆ። ፈጥኖ የሚደርስልን ወገን እንዳናጣ አደራ ፈጣሪ ክፉ ቀን አታምጣ። በተለይ ኢትዮጵያን አደራህን ጌታ አለሁልሽ በላት ከጧት እስከ ማታ። የኢትዮጵያ አምላክ የድሮው የጥንቱ በመከራዋ ቀን የደረስክላቱ ዛሬም እንደገና እጇን ስትዘረጋ ከሚያንዣብብባት የኮሮና አደጋ መሰስ አድርገህ አውጣት በፍቅር በጸጋ። አንተን ስት ተስፋ አድርጋ አንተኑ ተማምና በመቅደስ በመስጊድ ጠዋት ማታ ለምና ዛሬም እንደ ድሮ እጇን ስትዘረጋ አይዞሽ ብለህ ያዛት በፍቅር በጸጋ። ይህንን ወረርሽኝ ይህንን ቸነፍር ሀብታምም አይችለው እንኳን የደሃ ሀገር፣ ምህረትህ ይቅርታህ የለውም ዳርቻ ተስፋችን አንተ ነህ፣ አምላክ አንተ ብቻ። ሁሉንም ለማድረግ ትችላለህና ድራሹን አጥፋልን ይህንን ኮሮና። ይህን ቀን እንድናልፍ ማንም ሳይጎዳ እኛም እርስ በርሳችን እንድንረዳዳ ቅን መንፈስ አዛኝ ልብ ፍጠርልን ጌታ። ቀን ማለፉ አይቀርም የማታ የማታ፣ እጅ ለእጅ ተያይዘን አብረን ካልወጣ ነው ያስተዛዝበናል፣ ሁሉም ማላፊ ነው። ወይ ጊዜ
ፕሮፌሰር አዱኛ ወርቁ ከናፓ ቫሊ ካሊፎርኒያ፣ ይህንን አስቸጋሪ ጊዜ አልፈን በሌላ ርዕሰ ጉዳይ መልሰን እንደምናገኘው ተስፋ አደርጋለሁ። ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር አዱኛ ወርቁ።
እኔም በጣም አመሰግናለሁ። ሀገራችንና ሕዝባችን እግዚአብሔር አምላክ ይጠብቅን።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውንና እንግዳውን ፕሮፌሰር አዱኛ ወርቁን አመሰግናለሁ። አድማጮች፣ አሁን ሰዓቱ የአዲስ አበባው የንጉሥ አክሊሉ መስኮት የሚከፈትበት ነው።
አሉላ፣ እንዴት ሰነበትክ? የዚህን ታሪካዊ ወር ታሪካዊ አጋጣሚ በመጠቀም ጠላትን መግቢያ መውጫ በማሳጣት ወደር የማይገኝለት የሰማዕትነት ጀብዱ የፈጸሙ ጀግና ታሪክ ለመዘከር ተነሳው። ዛሬ አንድ ቅዳሜ ቀን ከእስራኤል ኢየሩሳሌም ስልክ ይደወላል። ስልኩን የደወሉት የፕሮግራማችን ተከታታይ የሆኑት በእስራኤል ኢየሩሳሌም ለሃምሳ ዓመታት በነዋሪነት የሚገኙት አቶ አለማየሁ ገበያው ናቸው። አቶ አለማየሁ ገበያው ሬዲዮ እያዳመጥክ ነው አሉኝ። እንዳጋጣሚ አዎ አልኳቸው። ሸገር ነው? አዎ። አሁን እኮ ሬዲዮኑ ሊጋባ በየነ ሊጋባ በየነ እየኮራ ሄደ እየተጀነነ፣ ጠጅ ጠጣ ሲሉት ውሃ እየለመነ እያለ ነው እየዘፈነ ያለው ስላቸው፣ እሱን እኮ ነው የምልህ። እንዴ እኚህ ሰው እኮ ትልቅ ሰው ናቸው፣ ትልቅ ጀግና ናቸው እኮ። ታሪካቸውን እኔ ለጊዜው ረስቸው ነው እንጂ እንዲህ እንደው በጠጅና በውሃ ተመስለው የሚቀርቡ ሰው አልነበሩም። እባክን ይህን ታሪክ አጣራና አንድ ፕሮግራም ስራ አሉኝ አቶ አለማየሁ ገበያው ከእስራኤል ኢየሩሳሌም። እሳቸውን አመስግኜ ለዚህ ፕሮግራሜ የሚሆኑ ሰው ሳፈላልግ ሜክሲኮ ሳር ቤት አካባቢ ነዋሪ የሆኑትን በንጉሠ ነገሥቱ መንግሥት ፓርላማም ሁለት ጊዜ ተመርጠው ያገለገሉትን ግራዝማች በለጠ መንገሻን አገኘሁ። ከግራዝማች በለጠ ጋራ ብዙ ጊዜ በጀግኖች ታሪክ ላይ እንጨዋወት ነበርና እንደው ግራዝማች የእርሶም አባት ከአርበኞቹ አንዱ ስለነበሩ ስለ ሊጋባ በየነ ያጫወተዎት ነገር ይኖር ይሆን አልኳቸው። የ88 ዓመቱን የዕድሜ ባለጸጋ ግራዝማች በለጠ መንገሻን
የነገረኝ ማይጨው ሊጋባ በየነ የሚባሉት ጣሊያንን መቱ፣ ድል አረጉት። እንዲያው መቱ፣ በደንብ አድርገው ተዋጉ። ከዚያም በኋላ እሳቸው ተመቱና ቆሰሉ። ከዚህ ስጡኝ አሉ። ውሃም የሚሰጣቸው ወዲያው ሞቱ። ሊጋባ በየነ ብሎ ነገረኝ።
ሊጋባ በየነ ሊጋባ በየነ እየኮራ ሄደ እየተጀነነ፣ ጠጅ ጠጣ ሲሉት ውሃ እየለመነ የተባለው ደሳቸው ነው እንዴ?
ዋናው ነገር እዚያ ድል አረጉሽ በጀግንነት። ድል ታደረጉ በኋላ ተመቱ፣ ደማቸው አለቀ አለ። ውሃ ስጡኝ አሉ። ወዲያው ግጥም አሉ። ሊጋባ በየነ ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ፣ ጠጅ ጠጣ ሲሉት ውሃ እየለመነ የተባለው ይሄ ነው።
ሊጋባ ከየት ነው የዘመቱት? እንደው ምናልባት ሌላ ሊጋባ እንዳይኖር ብዬ ነው።
የለም፣ ሊጋባ በየነ ቤታቸውም አሁን ለምሳሌ ሜክሲኮ የሊጋባ በየነ ነው። ሳር ቤት የራስ ሉል ሰገድ፣ ልደታ የደጃይ ባልቻ፣ መርካቶ የፊታራሪ አብተ ጊዮርጊስ፣ መሳለሚያ የፊታራሪ ዶሪ፣ ገፈርሳ የራስ ጌታቸው፣ ጉለሌ ሩፋኤል የደጃይ ገነሜና ሀጂ ኮጀሌ ሾገሌ የሚባለው አራዳ ጊዮርጊስ የደጃችው የስድስት ኪሎ የራስ መኮንን ራስ መኮንን ጃንሆይ አጼ ኃይለ ሥላሴ የአባታቸውን ርስት ነው ለዩኒቨርሲቲው የሰጡት። ያለ አግባብ ነው ስማቸው የተፋቀለው አጼ ኃይለ ሥላሴ አባታቸውን ርስት ነው። ስድስት ኪሎ ራስ መኮንን ታጼ ምኒልክ ያገኙት ስድስት ኪሎ ያለው ቤተ መንግስት የራስ መኮንን ነው።
ቀዳማዊ ኃይለ ሥላሴ
አባታቸውን ርስት ነው የሰጡት። ጃን ሜዳ የራስ ወልዴ፣ ፈረንሳይ የራስ ዳርጌ የራስ ካሳባት፣ ቀበና ማዶ ደጃ የታየ ጉልላቴ፣ ሾላ የራስ አባተ፣ ቦሌ የራስ ከበደ፣ መስቀል አደባባይ ኤግዚቢሽኑ የራስ ብሩ፣ ሻይና ቡና ሊገባ በየነ የማያሳስት ነው። ዙሪያውን ካረጉ በኋላ ጽምን ይልክ ቤተ መንግስታቸውን አራት ኪሎ አረጉ።
ለዛሬ እዚህ ላይ ይብቃን። ግራዝማች በለጠ መንገሻ፣ ገና ወደፊት ብዙ የሚያጫውቱን ታሪክ አለ። አድማጮች፣ የዛሬ 15 ቀን እንገናኝ።
ንጉሴ አክሊልን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት ተከታታዮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ መልሰን በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም። ደህና አደሩ።
Marolala yalane malimanyam yanchingala Mariye yemarishat marolala yalane malimanyam yanchingala And down, mare, mare, I'll suspend the night and then I'll kiss the mare.